Tava. The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የዛሬ ሰኞ ሐምሌ 25 2008 ዝግጅታችን ጀመረ። ጤና ይስጥልን፣ እንደምን አምሽታችኋል?
ጤና ይስጥልን ክቡራትና ክቡራን፣ እንደምን አመሻችሁ። አስተናጋጆቻችሁ ሰሎሞን አባተና
አዲሱ አበበ ነን።
የጎንደርን ሁኔታ የሚዳስስ ዘገባ ይዘናል።
ከነበሩት ውስጥ አንደኛው ወልቃይትን በተመለከተ፣ ወልቃይት ከአማራ ነው፣ የአማራ ድንበር ተከዜ ነው። የወልቃይት ማንነት ኮሚቴ ሆነው በሰላማዊ መንገድ ሲንቀሳቀሱ የነበሩትን የተከታሰሩበት እንዲፈቱ
ከትናንት የጎንደር ተሰላፊዎች አንዱ ናቸው የተሰሙት። በሌላ በኩል የጎንደር የትናንት ሰልፍ በሰላም የተጠናቀቀው የሕዝቡ የሰላም ቀናኢነት በመኖሩ እንደሆነ የክልሉ መንግስት ኮሚኒኬሽንስ ጉዳዮች ቢሮ ዲሬክተር ተናግረዋል።
ትክክለኛውን ቁጥር ያው ስላልተቆጠረ መናገር አልችልም፣ የተሳሳተ መረጃ እንዳልሰጥ። ሁሉም ከየራሱ ማዕዘን እየተነሳ የሚሰጠው አስተያየት ስለሆነ በቁጥሩ ላይ ብዙም ልንወዛገብ አንችልም። ቀላል ያልሆነ ቁጥር ያለው ህዝብ ሰላማዊ ሰልፍ ወጥቷል፣ መልእክቶች ያስተላልፏል።
ዳይሬክተሩ አቶ ንጉሱ ጥላሁን ለቪኦኤ ከሰጡት ቃል የተቀነጨበ ነው የሰማችሁት። በአብይ ርዕስ ዘገባለን። ለተጨማሪ አርዕስተ ዜና አዲሱ
ትልቁ የምሽቱ ዜና በመግቢያው እንደተገለጸው ትናንት ጎንደር ውስጥ የተካሄደው ትዕይንተ ህዝብ እንዳለ ሆኖ አዲስ አበባ ከተማና ሌሎች ክልሎችም የተቅማጥና ትውከት በሽታ ተከሰተ። በደቡብ ሱዳን የሚተገበር የሰላም ስምምነት የለም ተባለ። ዩናይትድ ስቴትስ ሊቢያ ውስጥ የሚገኙትን የአይሲስ ምሽጎች ለሁለተኛ ጊዜ በአየር አጠቃች። ናይጄሪያ ውስጥ በኢሜል እያጭበረበረ የሰው ገንዘብ የሚዘርፈው ቡድን ቀንደኛ መሪ በቁጥጥር ስር ዋለ የሚሉ ሌሎችም ይገኛሉ።
አመሰግናለሁ አዲሱ ለአርዕስተ ዜናው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የአጣዳፊ ትውከትና ተቅማጥ በሽታ ከአዲስ አበባ በተጨማሪ ወደ ክልሎችም መስፋፋቱን መንግሥት አስታውቋል። የችግሩ ስፋትና የተመዘገቡ በሽተኞች ቁጥር ግን አልተገለጠም። የአዲስ አበባው ዘጋቢያችን እስክንድር ፍሬው አጠር ያለ ዘገባ ልኮልናል።
የአጣዳፊ ትውከትና ተቅማጥ በሽታ በተለያዩ የአዲስ አበባ አካባቢዎች መከሰቱ ከተገለጸ ወራት ተቆጥረዋል። የበሽታውን ስርጭትና ቁጥጥር በተመለከተ መረጃዎች ሲሰራጩ የቆዩትም ይህችኑ ከተማ ማዕከል በማድረግ ነው። ዛሬ ይፋ የተደረገው መረጃ ግን በሽታው ወደ ክልሎችም መሰራጨቱን አረጋግጧል። የኢትዮጵያ ጤና ምርምር ኢንስቲትዩት ምክትል ዳይሬክተር ዶክተር ዳዲ ጂማ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደገለጹት በሽታው ወደ ክልሎችም ተዛምቷል።
በኦሮሚያ ክልል፣ በሶማሌ ክልል፣ በአፋር ክልል፣ በአማራ ክልልም እንደዚሁ የተወሰኑ ህሙማኖች ሪፖርት ተደርጓል። ስለዚህ ይልቁንም የመዛመት አዝማሚያ ያለው ማለት ነው። አጠቃላይ የህብረተሰብ ተሳትፎ ነው፣ ንቅናቄ ያስፈልጋል። ሁላችንም በተደራጀ መልኩ እንቅስቃሴ አድርገን አካባቢያችን ማጽዳት፣ የግል ንጽህናችን በሚገባ መጠበቅ፣ ምግባችን ንጹህ ስለመሆኑ ማረጋገጥ፣ የምንጠጣው ውሃ ንጹህ ስለመሆኑ ማረጋገጥ ያስፈልጋል። የሁላችንም ድርሻ ይሆናል ማለት ነው።
በክልሎችም ሆነ በአዲስ አበባ የተመዘገቡ በሽተኞች ቁጥር ግን በዘገባው አልተጠቀሰም። ቪኦኤ ከዚሁ ኢንስቲትዩትና ከጤና ጥበቃ ሚኒስቴር መረጃ ለማግኘት ያደረገው ጥረት አልተሳካም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። የደቡብ ሱዳን የእርሻና የተፈጥሮ ሀብት ሚኒስትር ሆነው ሲያገለግሉ የቆዩት የተቃዋሚ ፓርቲ መሪ ዶክተር ላማ ኮል ስልጣናቸውን መልቀቃቸውን አስታወቁ። ምክንያታቸው ፕሬዚደንት ሳልቫኪር ማያርዲት የሰላም ስምምነቱን ፍቀውታል የሚል እንደሆነ ተናግረዋል። ዶክተር ላማ ኮል ለአሜሪካ ድምፅ በሰጡት ቃል ደቡብ ሱዳን ውስጥ ተግባራዊ የሚደረግ የሰላም ስምምነት የለም ብለዋል። ዓለም አቀፉ ማህበረሰብ በበኩሉ የደቡብ ሱዳን ወገኖች ወደ ድርድር እንዲመለሱ እየጎተጎተ ነው። በመጽሔት ዝርዝር ያለ ዘገባ ይኖረናል።
የዩናይትድ ስቴትስ ጦር ሊቢያ ውስጥ በሚገኙ የእስላማዊ መንግስት ነኝ ባዩ ቡድን ይዞታዎች ላይ ዛሬ ሰኞ የአየር ጥቃት ማካሄዱን ፔንታጎን ማለትም የመከላከያ ሚኒስቴር አስታወቀ። ጥቃቶቹ የተካሄዱት በተባበሩት መንግስታት ድርጅት ከሚደገፈው ከሊቢያው ብሔራዊ የአንድነት መንግስት በቀረበ ጥያቄ መሰረት መሆኑም ታውቋል። ጥያቄውን ፕሬዚዳንቱ መቀበላቸውን፣ ጥቃቱ እንዲካሄድም ማጽደቃቸውን ፔንታጎን ማለት መከላከያ ሚኒስቴሩ አስታውቋል። ዩናይትድ ስቴትስ በሊቢያ የአይሲስ ይዞታዎች ላይ የአየር ጥቃት ስታካሄድ የዛሬው ሁለተኛ መሆኑ ነው።
የኮንጎ ዲሞክራሲያዊት ሪፐብሊክ ፕሬዚደንታዊ ምርጫ በመጪው ታህሳስ 20 2009 ዓመተ ምህረት እንደሚካሄድ ጆዜፍ ካቢላ ከስልጣን እንደሚወርዱም ተቃዋሚዎች ያቀረቡትን ጥያቄ መንግስቱ እምቢ ብሏል። የተቃዋሚዎቹ መሪ ኤቲን ቺኬዲ ለሌሎች ደጋፊዎቻቸው ትናንት ባደረጉት ንግግር ካቢላ ምርጫውን ከመስከረም በፊት ይፋ ካላደረጉ እንደ ከፍተኛ የአገር ክህደት ይቆጠራል ብለዋል። ፕሬዚደንት ካቢላ ምርጫውን ባያካሂዱ ካለማወቅ ሳይሆን ኃላፊነት የጎደለው አሰራር ከመሆን ነው ብለዋል ቺኬዲ። የ83 ዓመቱ ተቃዋሚ መሪ ቺኬዲ በሕክምና ምክንያት ከአገር ከወጡ ከሁለት ዓመት በኋላ ነው ባለፈው ታህሳስ ወደ አገራቸው ወደ ኮንጎ የተመለሱት። የዲሞክራቲክ ሪፐብሊክ ኮንጎ ተቃዋሚዎች ፕሬዚደንት ካቢላ ስልጣን እንደማይፈልጉ ይናገራሉ።
የናይጄሪያ ባለሥልጣናት በተጭበረበረ ኢሜይል በብዙ ሚሊዮን የሚቆጠር የሰዎችን ገንዘብ ይወስዳል የተባለ ቡድን መሪን በቁጥጥር ሥር አውለዋል። ኢንተርፖል የተባለው ዓለም አቀፍ የፖሊስ አገልግሎትና የናይጄሪያ የገንዘብ ወንጀሎች ኮሚሽን ዛሬ ሰኞ በሰጡት መግለጫ የናይጄሪያ ዜግነት ያለውና ማይክ በሚል ስም ብቻ የሚታወቀው የ40 ዓመቱ ግለሰብ ባለፈው ሰኔ ወር ነው ፖርት ሆርኮርት ውስጥ በተካሄደ አሰሳ በቁጥጥር ስር የዋለው። በባለሥልጣናቱ ገለጣ መሠረት ማይክ ናይጄሪያ ውስጥ ብቻ ወደ 40 ያህል ሰዎችን በዚሁ የማጭበርበር ተግባር እንዳሰማራ ተደርሶበታል።
የደቡብ አፍሪካው ፕሬዚዳንት ጃከብ ዙማ ከአንድ የሀገሪቱ እንደራሴ ጋር በመጪው ረቡዕ ከከተማ ምክር ቤት ምርጫ በፊት የሚያሰሙትን ካሰላንቲያ የአፍሪካ ብሔራዊ ኮንግረስ ማለት ገዢው ፓርቲ ኤኤንሲ በምርጫው ሸነፍ ይሆናል ከሚል ስጋት የመነጨ ነው ተብሏል። ፕሬዚደንት ዙማ ትናንት እሁድ ባሰሙት ንግግር ህዝቡ ሕይወቱን ለማሻሻል ከፈለገ ኤንሲን መምረጥ ይኖርበታል ማለታቸው ተሰምቷል። የአፍሪካ ብሔራዊ ምክር ቤት ወይም ኤንሲ ከሀገሪቱ 278 ከተማዎች አብላጫውን የያዘ ሲሆን በአሁኑ ምርጫ ግን ፕሪቶሪያ፣ ጆሃንስበርግና ፖርት ኤሊዛቤት ውስጥ ማሸነፉ አጠራጣሪ መሆኑን የህዝብ አስተያየት መለኪያዎች አመልክተዋል።
አድማጮች፣ ዜና የሚተላለፍላቸው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የቱርክ ኃይሎች በመፈንቅለ መንግሥት ሙከራው ወቅት ፕሬዚዳንት ሪሴፕ ታይፕ ኤርዶጋን የነበሩበት ሆቴል ላይ ጥቃት አካሂደዋል ያሏቸውን 11 ወታደሮች ዛሬ አሰሩ። ተጠርጣሪ ወታደሮቹ በቁጥጥር ስር የዋሉት የመዝናኛ ከተማ በሆነችው ማርማሪስ ውስጥ ሲሆን ይህ እርምጃ የተወሰደው ፕሬዚዳንቱ ላይ ያነጣጠረ ጥቃት ለማካሄድ አሲረዋል የተባሉ አያሌ ወታደሮች መታሰራቸውን ተከትሎ ነው። ፕሬዚዳንት ኤርዶጋን መፈንቅለ መንግሥቱ በተሞከረበት እንደ አውሮፓ አቆጣጠር ባለፈው ሐምሌ 15 ማርማሪስ ውስጥ በሚገኝ ሆቴል እንደነበሩ፣ ወታደሮች ሆቴሉ ላይ ጥቃት እንደከፈቱ ለቀው እንደወጡ ተገልጧል። ቱርክ ከከሸፈው የመፈንቅለ መንግሥት ሙከራ ወዲህ ከ500 በላይ ሠራተኞችን ነው ያባረረችው።
ይህ በእንዲህ እንዳለ እዚያው ቱርክ ውስጥ ከመፈንቅለ መንግሥት ሙከራው ወዲህ ያለው የፕሬስ ነጻነት አሳሳቢ የሆነ መምጣቱን ተቺዎች ይናገራሉ። ወደ 20,000 ሰዎች ከመደበኛ ሥራቸው ተባረውና አሁንም ማባረሩ እንደቀጠለ ባለበት ወቅት የአሁኑ ትኩረት ደግሞ መንግሥትን በሚተቹ በአጠቃላይ በተቃዋሚዎች እና በተለይም በጋዜጠኞች ላይ መሆኑ እየተሰማ ነው። ከመፈንቅለ መንግሥት ሙከራው ወዲህ ብቻ 29 ጋዜጠኞች ታስረዋል። በቱርክ ፓርላማ ላይ ፍንዳታ ለማድረስ ያሴሩትና ስልጣን ለመያዝ የሞከሩት የኩዴታው አራማጆች ሆነው ሳለ በእኔና በመሰል የሙያ ባልደረቦቼ ላይ የሚወሰደው እርምጃ ለምን እንደሆነ አልገባኝም ያለው ከመቶ በላይ ለሆኑ መገናኛ ብዙሃን የሠራው ጋዜጠኛ ሴፈር ሶልጉን ነው። ኒና ኦርኒያኖቫ መስሪያ ቤቱ ኒውዮርክ ውስጥ የሚገኘውና ለጋዜጠኞች ደህንነት መከበር የሚከራከረው የሲፒጄ አባል ነች። ቱርክ ውስጥ በተለይ ጋዜጠኞች ላይ ትኩረት አድርጎ እየተካሄደ ያለው እስር አሳሳቢነት እየጨመረ መጥቷል ትላለች።
በመጨረሻም የአፍጋኒስታን ባለሥልጣናት እንዳስታወቁት የደህንነት ኃይሎች በአይሲስ ሽብርተኞች ላይ ባካሄዱት ጥቃት 300 ነውጠኞችን ገደሉ። በአማጽያኑ ቁጥጥር ስር የነበረችዋን የኮት ምስራቃዊ ድንበር ከተማም ነጻ አውጥተዋል። የክልሉ ገዢ ሳልሚን ካር ኩርዶዚ ከከፍተኛ ወታደራዊ አዛዦች ጋር በመሆን ዛሬ ሰኞ አካባቢውን ጎብኝተው መግለጫም ሰጥተዋል። ኩንዶዚ በመግለጫቸው የአፍጋኒስታን የደህንነት ሰራዊት በናንግራሃ ክፍለ ሀገር የተስፋፋውን የዳይሽ ሽብርተኛ ኃይል ለመደምሰስ ቁርጥ ውሳኔ አድርጓል ብለዋል። ዜናው አበቃ። The
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13860 ኪሎ ሄርትስ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሐምሌ 25 2008 ዓመተ ምህረት ምሽት ፕሮግራም ነው።
እስከ ምሽቱ 4 ሰዓት አብራችሁን ቆዩ አድማጮች። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ነው ግን
ዝግጅት ላይ ይገኛል። አብይ ርዕሳችን የሚያተኩረው ጎንደር ከተማ ውስጥ የተቃውሞ ትዕይንት ህዝብ ያደረጉ ዜጎች የታሰሩ የወልቃይት ህዝብ የአማራ ማንነት ጥያቄ ኮሚቴ አባላት እንዲፈቱ መጠየቃቸውን ይዘረዝራል። ሰልፉ እውቅና ያለው ባይሆንም ሰላማዊ እንደነበረ አንድ የከተማይቱ ባለሥልጣን አስታውቀዋል። ከዚያም የጎንደር የተቃውሞ ሰልፍን በተመለከተ የአማራ ክልል የመንግሥት ኮሚኒኬሽንስ ጉዳዮች ቢሮ ዳይሬክተር አቶ ንጉሡ ጥላሁን የሰጡን ማብራሪያ አለ። ማምሻውን እነዚህን ሁሉ ያካተተው ዘገባ እየተጠናቀረ ይገኛል። ወደ ተከታዩ ቅንብር እናልፋለን። የአፍሪካ ወጣቶች ላለፉት ስድስት ሳምንታት በተለያዩ የአሜሪካ የትምህርት ተቋማት ሥልጠና አዘል ጉብኝት ሲያደርጉ የቆዩ አንድ ሺህ የሚሆኑ የአፍሪካ ወጣቶች ዛሬ ዋሽንግተን ዲሲ ላይ ተሰብስበዋል። ወጣቶቹ ከዩናይትድ ስቴትስ የመንግሥት ሕግ አስፈጻሚ ባለሥልጣናትና ከሕግ አውጪዎቹ እንደራሴዎች ጋር ሲወያዩ ውለዋል።
ይህ በዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ የተጀመረው መርሃ ግብር ማንዴላ ዋሽንግተን የአፍሪካ ወጣቶች መሪዎች ተነሳሽነት ይባላል። የመርሃ ግብሩንና የጉባኤውን ሂደት እየተከታተለ ያለው ሄኖክ ሰማግዜር ወጣቶቹን ከአሜሪካዊ የፖለቲካ የንግድና የማህበረሰብ መሪዎች ጋር ያደረጉትን ውይይት አስመልክቶ ተከታዩን ዘገባ ልኮልናል።
በዚህ ዓመት በማንዴላ ዋሽንግተን መርሃ ግብር እየተሳተፉ የሚገኙት አፍሪካውያን ወደ 1000 የሚጠጉ ናቸው። ከኢትዮጵያ 51 ተሳታፊዎች ናቸው የመጡት። በዛሬው ዕለት ከዩናይትድ ስቴትስ ኮንግረስ አባላትና ሌሎች መሪዎች ሴናተር ኩንስን ጨምሮ አፍሪካ ከዩናይትድ ስቴትስ ጋር ስላላት ግንኙነት፣ የወጣቶች ሚና ምን እንደሆነ፣ አልፎም ደግሞ የአፍሪካና የዩናይትድ ስቴትስ የወደፊት የእድገት ፈተናዎች፣ አብሮ የመስራት እድሎች ዙሪያ ሲወያዩ ነው የዋሉት እነዚህ ወጣት አፍሪካውያን። እነዚህ የማንዴላ ዋሽንግተን መርሃ ግብር ተሳታፊዎች አስቀድመው እንግዲህ ለስድስት ሳምንታት ያህል ታዋቂ በሆኑ በዩናይትድ ስቴትስ ትምህርት ቤቶች እንዲሁም የአስተዳደር የሲቪክና የንግድ ተቋማት ትምህርት ስልጠናና እርስ በርስ የልምድ ልውውጥ ሲያደርጉ ነው የቆዩት። በንግድ ስራና በስራ ፈጣሪነት፣ በህዝብና መንግስት አስተዳደር እንደዚሁም ደግሞ በማህበረሰብ ተቋማት አመራር ዙሪያ ስልጠና ወስደዋል። ተሞክሮቻቸውን እርስ በርስ አካፍለዋል። የራሳቸው በተለይ እነዚህ ወጣቶች የራሳቸው ታሪኮችና የመሪነት ብቃት ያላቸው ናቸውና እርስ በርስ የተወያዩበት ነው። እርስ በርስ ልምድ የቀሰሙበት መድረክ ነው። ሲወያዩ ሲተዋወቁ የዩናይትድ ስቴትስ ባለስልጣናትን ሲያገኙ ከቆዩ በኋላ ወደ ሀገራቸው ወደ የሀገሮቻቸው ሲመለሱ የጀመሯቸውን የንግድ ስራ፣ የህዝብ አገልግሎትና የመንግስት ስራ በተሻለ ብቃት ይመራሉ በሚል ተስፋ ተጥሎባቸዋል። የሚበዙትም የሚናገሩት ለለውጥ እንደተዘጋጁ ነው። ከእነዚህ ወጣቶች መካከል ሁለቱን አነጋግር ያለው ይልቃል ሀሳቤ መምህርና የአካል ጉዳተኞች አቅም እንዲገነባ የሚሰራ ወጣት ነው።
ሙያዬ በህግ ትምህርት ክፍል የህግ መምህር ነኝ። ደብረ ብርሃን ዩኒቨርሲቲ ነው የምሰራው። ደብረ ብርሃን ዩኒቨርሲቲ ሶስት ዋና ዋና ተግባሮች አሉት እንደ ማንኛውም ከፍተኛ ትምህርት ተቋም። ከእነዚህ ውስጥ አንዱ የኮሚኒቲ ሰርቪሲንግ ነው። ስለዚህ በኮሚኒቲ ሰርቪሲንግ ስር የነጻ ህግ ድጋፍ ማዕከል አለን። ነጻ የህግ ድጋፍ ማዕከሉ ላይ በጥብቅና አገልግሎት ፈቃድ ስላለኝ በዋናነት መክፈል የማይችሉና ተጋላጭ የሆኑ ማህበረሰብ አካላትን ጉዳይ ይዘን እንከታተላለን። በነጻ ድጋፉ እዛ ውስጥ በስፋት እሳተፋለሁ ማለት ነው፣ ጉዳዮቹን ይዞ በመከታተል ረገድ። ከዛ ባሻገር ደግሞ በከተማው ላይ የአይነ ስውራን ማህበር አለን። የአይነ ስውራን መምህራንና ተማሪዎች የሙያ መደጋገፍ እና ማሻሻያ ማህበር ነው። እዛ ማህበር ላይ በተለይ አይነ ስውራን አክሰስ ቱ ኢንፎርሜሽን ወይም ለኢንፎርሜሽን የመረጃ አቅርቦት እንዲኖራቸው ለማድረግ የተቻለንን ጥረት እናደርጋለን። ስለዚህ ለአይነ ስውራን መምህራንና ተማሪዎች ከዩኒቨርሲቲው ጋር በመተባበር በኮሚኒቲ ሰርቪሲንግ አገልግሎቱ ማለት ነው፣ ወይም የማህበረሰብ አገልግሎት ዘርፉ ማለት ነው፣ ከሁለት ጊዜ በላይ የኮምፒውተር ስልጠና ሰጥተናል። ከዛም ባሻገር የልዩ ፍላጎት ባለሙያዎችን ጠርተን እንደዚሁ የኮምፒውተር ስልጠና በዩኒቨርሲቲው አማካኝነት ተሰጥቷል። እዛ ውስጥ ስልጠናውን በመስጠት አገልግሎት ሰጥቻለሁ ማለት ነው።
እንግዲህ ያነጋገርኳቸው ወጣቶች ለውጥ ማምጣት ቀላል እንዳልሆነ በደንብ ይገነዘባሉ። ለዚህ የሚሆን ስንቅ አሁን እየቋጠሩ ነው። አብረው የሚሰሩባቸውን መድረኮችም እየፈጠሩ ነው። በማንኛውም አይነት ስራ ቢሆን ከነዚህ መካከል ሰውነት ተስፋ ይገኛል። ሰውነት ደግሞ መምህር ነው። እንደዚሁም ደግሞ የከባቢ አየር ለውጥን የአካባቢ ጥበቃ ዙሪያ ጥበቃ የሚሰራ ወጣት ነው።
ሰውነት ተስፋዬ እባላለሁ። መደወላቡ ዩኒቨርሲቲ የቱሪዝም ማኔጅመንት ትምህርት ክፍል መምህር ነኝ። እንዲሁም የመደወላቡ ዩኒቨርሲቲ የሰስቴናብል ቱሪዝም ክለብ የሚባል መስራችና ስራ አስኪያጅ ነኝ።
ምንድን ነው የሚሰራው ሰስቴናብል ቱሪዝም ክለብ?
ሰስቴናብል ቱሪዝም ክለብ የሚሰራው በዩኒቨርሲቲያችን በቅርብ አቅራቢያ የሚገኘው የባሌ ተራሮች ብሔራዊ ፓርክ ጥበቃ ዙሪያ የግንዛቤ ማስጨበጫ ስራዎችን መስራት ነው። በውስጡ ለሚኖሩ ሰዎችና ለተሳፋሪዎች፣ ለመንገደኞች መንገድ በሚጠቀሙትን የግንዛቤ ስራ ማስጨበጫ መስራት ነው።
ከማጋ ነው የምትሰሩት? እንዴት ነው ግንዛቤ የምታስጨብጡት? እንዴት ነው ሰው የምታደራጁት?
የምንሰራው ያው ተማሪዎቻችንን፣ መምህራኖችን እንዲሁም በባሌ ተራሮች ብሔራዊ ፓርክ የሚገኙ ሰራተኞችን እንዲሁም በቱሪዝሙ ዙሪያ እና በአካባቢ ጥበቃ ዙሪያ የሚሰሩ ሌሎች ሴክተር መስሪያ ቤት የሚሰሩ ሰዎችን በማስተባበር ለምሳሌ የጽዳት ዘመቻ እናደርጋለን። ለምሳሌ በብዛት አሁን ችግር የሆነው ፓርኩን አቋርጦ በሚሄደው መንገድ የሚጠቀሙ ሳፋሪዎችና መንገደኞች ፕላስቲክ ቦትልስ፣ የተለያዩ ፌስታሎች፣ ሌላ ቆሻሻዎች በብዛት ይጣላል እና እሱን የማጽዳት ስራ እንዲሁም ደግሞ የግንዛቤ ማስጨበጫ ስራ ለምሳሌ ማድረግ ያለባቸውና የሌለባቸውን ነገሮች በተለያዩ ፎልደር በመበተን ማነው ሊፍሌት በመስጠት እንዲሁም እዛውም ኦን ዘ ስፖት እያቆምን መኪናውን ተሳፋሪዎችንም ሹፌሮችንም እናስተምራለን ማለት ነው።
ለውጥ አምጥታችኋል?
ብዙ ሰዎች ከዛ በኋላ በጣም አዌር ሆነዋል። ለውጡ አሪፍ ነው፣ አበረታች ነው፣ ግን ብዙ መስራት ይጠበቅብናል። አሁንም
እንግዲህ እነዚህ ወጣቶች በዚህ ሳምንት በዩናይትድ ስቴትስ የሚያደርጉትን ቆይታ ያጠናቅቃሉ። ከመመለሳቸው በፊት ግን ከዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ጋር ውይይት የሚያደርጉበት መድረክ ረቡዕ ዕለት ይፈጠራል። በዚህም ተገኝተን ዘገባ እናቀርባለን። ለአሜሪካ ድምጽ ሬዲዮ ሄኖክ ሰማእግዜር ነኝ ከዋሽንግተን።
የተከበራችሁ አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አብራችሁን ቆዩ። አሁን ከምሽቱ 3 ሰዓት ከ17 ደቂቃ ሆኗል። የምሽቱ አብይ ርዕስ ተጠናቅቆ ገብቶልናል። ወደዛው እንሸጋገራለን። አሁን ጎንደር ከተማ ውስጥ የተቃውሞ ትዕይንተ ሕዝብ ያደረጉ ዜጎች የታሰሩት የወልቃይት ሕዝብ የአማራ ማንነት ጥያቄ ኮሚቴ አባላት እንዲፈቱ ጠይቀዋል። ሰልፉ ዕውቅና ያለው ባይሆንም ሰላማዊ ነበረ ሲሉ አንድ የከተማይቱ ባለሥልጣን ለቪኦኤ አመልክተዋል። ዝርዝር ዘገባውን መለስካቸው አማሃ ከአዲስ አበባ ይዟል።
በተቃውሞ ትዕይንተ ሕዝብ ተሳታፊ እንደነበሩ ለቪኦኤ የገለጹ አንድ የጎንደር ከተማ ነዋሪ በሰልፉ ለመታደም ወዶና ፈቅዶ የወጣው ሕዝብ መስቀል አደባባይ ከየአቅጣጫው መሰባሰብ የጀመረው በማለዳ ነበረ። እኚህ ስማቸውን ለደህንነታቸው ሲባል እንዳይገለጽ የጠየቁን የዓይን እማኝ የትዕይንተ ሕዝቡ ተሳታፊ የጎንደር ከተማ ሕዝብ ብቻም እንዳልነበረ ይናገራሉ። አያሌ የጎንደር አካባቢና የገጠር ቀበሌ ነዋሪዎችም ተገኝተዋል ይላሉ። ከመጀመሪያ እስከ መጨረሻ በሰላም እንደተጠናቀቀ በሚነገርለት የተቃውሞ ሰልፍ የተገኘውን ህዝብ ብዛትም በተመለከተ ግምታቸውን ሰጥተዋል።
ያው እንዳልኩ ቁጥር ላይ ብዙም አይደለውም፣ ግን ከ107 እስከ 200 ሺህ እንዲሁ ቁጥር ስትካልከኝ ያን ያህል ይሆናል። ግን በጣም ብዙ ነበር። ጎንደርን የሚያውቅ አድማጭ ካለ ከፋሲል ግንቡ ሙሉ ሞልቶ እስከ ቴሌው፣ ከቴሌ ደግሞ አልፎ ወደ ላይ ወደ ሼል ማዲያ ወይም ወደ ብልኮ መስመር፣ ከታች በኩል ደግሞ ሰርክል ሆቴልን ያልፍ ነበር ሰው።
ሌላው ሰልፉን የተመለከቱና የከተማው ነዋሪ መሆናቸውን የነገሩን ታዛቢም ያላቸው ግምት ከዚህ ብዙም የራቀ አይደለም።
በእውነቱ በአራቱም ማዕዘን ማለት በሚቻል መልኩ በአብዛኛው 85% ሴቱን ያካተተ ሰላማዊ ሰልፍ ነው የተደረገው። በእኔ ግምት ሰልፉ ተካሂዶ እስከ 7-8 ሰዓት ድረስ ከየአቅጣጫው የገባው ህዝብ ከመቶ እስከ 120 ሺህ ይደርሳል ተብሎ ይገመታል።
የመጀመሪያው የሰልፉ ተካፋይ የነበሩት ታዛቢ እንደሚያብራሩት ከሆነ በሰልፉ ላይ የተያዙት መፈክሮችና የትዕይንተ ህዝቡን ትኩረት የሚገልጹት መፈክሮች በሶስት የተከፈሉ ናቸው። አንዱና የመጀመሪያው በወልቃይት ጉዳይ ላይ ያተኮረ ነው ይላሉ።
ያው የነበሩ ነበሩት በቋንቋ በእንግሊዝኛና በአማርኛ ነበሩት። የተለያየ ከለር ነበራቸው ባክግራውንዳቸው በብዛት አረንጓዴ ቢጫ ቀይ ነበሩ። ያው ተነበሩት ውስጥ አንደኛው ወልቃይትን በተመለከተ ወልቃይት ከአማራ ነው፣ የአማራ ድንበር ተከዜ ነው። የወልቃይት ማንነት ኮሚቴ ሆነው በሰላማዊ መንገድ ሲንቀሳቀሱ የነበሩትን የተከታሰሩበት እንዲፈቱ፣ ኮሎኔል ደመቀን በተመለከተ እንዲፈቱ ይቅርታ ተጠይቀው ከእስር እንዲወጡ የሚጠይቁ ነገሮች ነበሩ በብዛት ወልቃይትን በተመለከተ ከነበሩት።
ሁለተኛው ጉዳይ በአማራው ሕዝብ ላይ ያተኮረ እንደነበረ የዘረዘሩት እኚሁ ታዛቢ፣ ሶስተኛው አይነት መፈክሮችና የትዕይንተ ሕዝቡ ትኩረቶች ናቸው ያሏቸው አገር አቀፍ እንደሆኑ ይናገራሉ።
በሶስተኛ መልኩ ኢትዮጵያን በሚመለከት ከዚህ ከአማራው ክልል ወጣ ብለው የነበሩ መፈክሮች ለኦሮሚያ እየተደረገ ያለውን እንዲቆም የሚጠይቁ መፈክሮችም ነበሩ። እነ አቶ በቀለ ገርባን ምስል ያለባቸው መፈክሮችም ነበሩ። በመጨረሻም በሕክምና ላይ የሚገኘው ሀብታሙ አያሌው ሕክምና በማጣቱ ምን ያህል ችግር እየተፈጠረበት እንዳለ የሚገልጹ መፈክሮችም ነበሩ። በአጠቃላይ ስታየው ጎንደር ኢትዮጵያን በጎንደር ውስጥ እንደምናያት የሚገልጽ አይነት መፈክሮች ነው የነበሩ።
ሌላው ለቪኦኤ ስለ ትዕይንተ ሕዝቡ ክንውን የነገሩን መፈክሮችን በተመለከተ እንዲህ ብለዋል።
አማራነት የሚከበር የአማራ ህዝብ አሸባሪ አይደለም፣ ኮሎኔል ደመቀ ዘውዴታ ከኦሮሚያ ህዝብ እህት ወንድሞቻችን የፈሰሰው ደም የእኛም ነው፣ የህዝብ ጥያቄ መጠየቅ ሽብርተኛ አያሰኝም፣ በቀለ ገርባንና ሌሎችም የኦሮሞ ታጋዮች ይፈቱ፣ የቅማንትና የአማራ ህዝብ አንድ ናቸው፣ ወያኔ ሊከፋፍለን አይችልም፣ የሻቢያ ተላላኪ ህወሓት እንጂ የአማራ ወይም ኦሮሞ ህዝብ አይደለም የሚሉ ናቸው መፈክሮቹ ከሞላ ጎደል።
ትዕይንተ ህዝቡ በመጨረሻ ሲበተንም ሰባት ነጥቦች ያለው የአቋም መግለጫ ተነቦ እንደሆነና በእስልምናና በክርስትና እምነት አባቶች ቡራኬ እንደተዘጋም ሁለቱም የአይን እማኞች ለቪኦኤ ተናግረዋል።
አመሰግናለሁ እስክን መለስካቸውን። ወደሚቀጥለው የተያያዘ ዘገባ እናልፋለን። ይህንን የጎንደር የተቃውሞ ሰልፍ በተመለከተ የአማራ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ዲሬክተር አቶ ንጉሱ ጥላሁን ለቪኦኤ ማብራሪያ ሰጥተዋል። ጽዮን ግርማ ነች አቶ ንጉሱን ያነጋገረቻቸው።
ትክክለኛውን ቁጥር ያው ስላልተቆጠረ መናገር አልችልም፣ የተሳሳተ መረጃ እንዳልሰጥ። ሁሉም ከየራሱ ማዕዘን እየተነሳ የሚሰጠው አስተያየት ስለሆነ በቁጥሩ ላይ ብዙም ልንወዛገብ አንችልም። ቀላል ያልሆነ ቁጥር ያለው ህዝብ ሰላማዊ ሰልፍ ወጥቷል፣ መልእክቶች አስተላልፏል። ይሄ ሰልፍ በሰላማዊነት እንዲጠናቀቅ ግን በዚህ አጋጣሚ ቁጥሩ ላይ ሳይሆን እኔ ማተኩረው 10ም ይሁን 100 1000ም ይሁን 100,000 ሰው ሰላማዊ ሰልፍ ወጥቶ በሰላም ወደ ቤቱ ኮሽ ሳይል መመለስ ችሏል። ይሄ አንደኛ ሰላማዊ ሰልፈኛው ምንም እንኳን የተሳሳቱ መልእክቶች የተላለፉበት ቢሆንም ለሰላም ያለውን ቀናይነት በደንብ እውቅና መስጠት ይገባል። ከምንም በላይ ደግሞ የጎንደር ህዝብ ጎንደር 15 ቀናት በፊት በነበረችበት ሁኔታ እንዳትመለስ የጸና ፍላጎትና አቋም ያለው መሆኑንና ለሰላማዊና ህገ መንግስታዊ ስርዓቱ ተገዥና አክባሪ መሆኑን የሚያሳይ ስለሆነ የጎንደርና አካባቢው ህዝብ በዚህ አጋጣሚ ሰላም ወዳድ ህብረተሰብ በመሆኑ እና ሰላሙን በራሱ ያስጠበቀና ያስመሰከረ በመሆኑ ይህንንም እውቅና መስጠት ይገባል። የክልሉ መንግስት ለዚህ እውቅና ይሰጣል።
የመጽሔት ቅንብራችን ይቀጥላል። የደቡብ ሱዳን የእርሻና የተፈጥሮ ሀብት ሚኒስትር ሆነው ሲያገለግሉ የቆዩት የተቃዋሚ ፓርቲ መሪ ዶክተር ላም አኮል ስልጣናቸውን መልቀቃቸውን አስታውቀዋል። ምክንያታቸው ፕሬዚዳንት ሳልቫኪር ማያርዲት የሰላም ስምምነቱን ፍቀውታል የሚል ነው። ዶክተር ላም አኮል ለአሜሪካ ድምፅ በሰጡት ቃል ደቡብ ሱዳን ውስጥ ተግባራዊ የሚደረግ የሰላም ስምምነት የለምም ብለዋል። ዓለም አቀፉ ማህበረሰብ በበኩሉ የደቡብ ሱዳን ወታደሮች ወደ ድርድር እንዲመለሱ እየጎተጎተ ይገኛል። እስክንድር ፍሬው ነው ከአዲስ አበባ ዘገባውን የላከልን።
የደቡብ ሱዳን የተኩስ አቁም ስምምነት አልያዘም፣ የሰላም ሂደቱም አልሰመረም። አንዱ ሌላውን ተጠያቂ የሚያደርግበት ጣቱን የሚቀስርበት አዙሪትም ቀጥሏል። ዛሬም የብሔራዊ አንድነት የሽግግር መንግስቱ አንድ ሚኒስትር ስልጣናቸውን በገዛ ፈቃዳቸው ለቀዋል። የእርሻና የምግብ ዋስትና ሚኒስትር የነበሩት ዶክተር ላም አኮል ከፕሬዝዳንት ሳልቫኪር ማያርዲትም ሆነ ከአማጽያኑ መሪ ዶክተር ሪያክ ማቻር ውጭ የነበሩ ፓርቲዎችን በመወከል በሰላም ስምምነቱ የተሳተፉ ናቸው። በሽግግር መንግስቱ ለእነዚህ ፓርቲዎች የተመደበውን የሰላም ሚኒስትርነት ቦታም ይዘው ቆይተዋል። ዛሬ ግን ከዚህ ኃላፊነታቸው መልቀቃቸውን ይፋ አድርገዋል። ለዚህ ያበቃቸው ምን እንደሆነ የጠየኳቸው ሚኒስትሩ ተከታዩን መልሰዋል።
And the reason for doing that is that I was there to implement the peace agreement. And since the president has decided to scrap the peace agreement,
እዚያ የነበርኩት የሰላም ስምምነቱን ለመተግበር ነበር። ፕሬዝዳንቱ ግን የሰላም ስምምነቱን ለመፋቅ በመወሰናቸው ከእንግዲህ ከዚያ የሚያቆየኝ ምክንያት አይኖርም። ፕሬዝዳንቱ የሰላም ስምምነቱን ሰርዘውታል። ተቀዳሚ ምክትል ፕሬዝዳንቱ ከዋና ከተማይቱ ጁባ ተባረዋል። የጸጥታ መዋቅሮችም አልተዘረጉም። ፖለቲካዊ ሂደቱም አብቅቶለታል። የነኚህ ሁሉ ድምር የሚያሳየው ጁባ ላይ ተግባራዊ የሚደረግ የሰላም ስምምነት ያለመኖሩን ነው።
በደቡብ ሱዳን የተመሰረተው የብሔራዊ አንድነት የሽግግር መንግስት እንቅፋት የገጠመው ከሶስት ሳምንታት በፊት ነው። የፕሬዝዳንት ሳልቫኪር ማያርዲትና የተቀናቃኛቸው ዶክተር ሪያክ ማቻር ኃይሎች ተኩስ ሲለዋወጡ፣ በሽግግር መንግስቱ የተቀዳሚ ምክትል ፕሬዝዳንትነቱን ቦታ ይዘው የነበሩት ዶክተር ሪያክ ማቻር አገር ለቀው የሄዱት ከዚህ በኋላ ነው። ይህንን በስራ ገበታ ላይ እንዳለመገኘት የቆጠሩት ፕሬዝዳንት ሳልቫኪር ማያርዲት በመትካቸው ሌላ ሰው መሾማቸውም ሁኔታውን አወሳስቦታል። አዲሱ ተቀዳሚ ምክትል ፕሬዝዳንት ጀነራል ታባን ደንጋይ የማቻር ቡድን ዋነኛ ተደራዳሪ የነበሩ ናቸው። ዓለም አቀፉ ማህበረሰብ ሁለቱ ወገኖች ውጊያ እንዲያቆሙና ችግሮችን በውይይት እንዲፈቱ እያሳሰበ ይገኛል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ በአዲሲቱ አፍሪካዊት ሀገር የቀጠለውን ውጊያ አውግዟል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁኝ እስክንድርን ለዘገባው። ክቡራትና ክቡራን አድማጮች አሁን ከምሽቱ 3 ሰዓት ከ27 ደቂቃ ሆኗል። አዲስ አበባ ላይ በ19 በ22 እና በ25 ሜትር ባንድ አጭር ሞገድና በናይል ሳትም ቪኦኤ 24 ላይ የምናቀርብላችሁን የሰኞ ሐምሌ 25 2008 ዓ.ም ዝግጅታችንን ነው እየተከታተላችሁ ያላችሁት። በተጨማሪም በየቀኑ ከሰኞ እስከ አርብ ከምሽቱ 1 ሰዓት ተኩል እስከ ምሽቱ 2 ሰዓት በ19 እና በ49 አጭር ሞገድ በ19 እና በ49 ሜትር ባንዶች የምናስተላልፋቸውን ዝግጅቶች የጋቢና ፕሮግራም አለን፣ እንድትከታተሉ እንጋብዛለን። ዌብሳይታችን amharic.voanews.com ነው። በፌስቡክ እና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። ቴክኒሻኑ ኦድሬስ ሬጅስ፣ የፕሮግራሙ መሪ ንጉሡ ታምሬ፣ ባልደረባ አዲሱ አበበ፣ እኔም ሰሎሞን አባተንን እያስተናገድናችሁ የምንገኘው ለዚህ ምሽት። አዲሱ፣ ለሰዓቱ ዋና ዋና ዜና ወደ አንተ እመራለሁ።
ጎንደር ከተማ ውስጥ ትናንት የተቃውሞ ትዕይንት ህዝብ ያደረጉ ዜጎች የታሰሩ የወልቃየት ህዝብ የአማራ ማንነት ጥያቄ ኮሚቴ አባላት እንዲፈቱ ጠይቀዋል። ሰልፉ እውቅና ባይኖረውም ሰላማዊ እንደነበር የከተማይቱ ባለስልጣን ተናግረዋል። የአጣዳፊ ትውከትና ተቅማጥ በሽታ ከአዲስ አበባ ወደ ተጨማሪ ሌሎች ክልሎች መስፋፋቱን መንግስት አስታውቋል። የዩናይትድ ስቴትስ ጦር ሊቢያ ውስጥ በሚገኙ የእስላማዊ መንግስት ነኝ ባዩ ቡድን ይዞታዎች ላይ ዛሬ የአየር ጥቃት ማካሄዱን ፔንታገን ማለት የዩናይትድ ስቴትስ መከላከያ ሚኒስቴር አስታወቀ። የኮንጎ ዴሞክራቲክ ሪፐብሊክ ምርጫ እንደ አውሮፓ አቆጣጠር በመጪው ታህሳስ 20 እንዲካሄድና ጆሴፍ ካቢላም ከስልጣን እንዲወርዱ በማለት ተቃዋሚዎች ያቀረቡትን ጥያቄ መንግስት እምቢ ብሏል። የናይጄሪያ ባለስልጣናት በተጭበረበረ ኢሜይል በብዙ ሚሊዮን የሚቆጠር ገንዘብ ከየሰው ላይ ሲዘርፍ የነበረ ቡድን ቀንደኛ መሪ በቁጥጥር ስር ዋለ የሚሉ ይገኝበታል።
አመሰግናለሁኝ አዲሱ ለዋና ዋና የሰዓቱ ዜና። ክቡራትና ክቡራን አድማጮች አሁን ከእናንተ አስተያየቶች ጥቂቱን እናስደምጣችሁ።
ቶሮንቶ ስለተደረገው በኖርዝ አሜሪካ የእግር ኳስ እንትን አስተያየት ልሰጥ ነው። የዛሬ ፕሮግራማችሁን ሰምቼ ነው። ከቶሮንቶ ነው የደወልኩት። ሁሴን አብዱ እባላለሁ። በቶሮንቶ በተደረገው የሰሜን አሜሪካ የእግር ኳስ ጨዋታ በቶሮንቶ የሚገኘው የኢትዮጵያውያኖች ማህበርና ፌዴሬሽን አንድ ላይ ሆኖ ህዝቡን በድሎታል። በክለቡ የተወከሉት የኢትዮስታር ደጋፊዎች፣ የኢትዮስታር ቡድን ተወካዮች ዋጋው ውድ ነው ብሎ በሚጨቃጨቁበት ሰዓት ሊሰሟቸው አልቻሉም። የኢትዮጵያን ማህበር የሰጡትን አስተያየት ብቻ ተቀብለው በአመት አንድ ቀን ኢትዮጵያ እንዴ ሲከበር 500 ብር ነው ሰው የሚከፍለው ተብሎ በዛ ምክንያት ሌላውንም 4,000 ዶላር ያውም በካናዳ እንቀበለን ብለው ነው ያቀረቡት። ቮለንተር የሚሰሩትን ሁሉ አስከፍለዋል። ቮለንተሩ ለምን እንከፍላለን ሲል መታወቂያ አልተዘጋጀም ብለው ነው። መታወቂያ ባይዘጋጅም ስማቸውን መዝግቦ ማስገባት ሲችሉ ያላቸውን መታወቂያ ያዩ አላደርጉት አልፈልጉም። ስለዚህ በጣም ተወቃሾች ናቸው። በዚህ ዞታ ከሄደ የመሄድና የእግር ኳሱን የኢትዮጵያ የመሰባሰቡን መገናኛነቱ ቀርቶ ወደ ቢዝነስ አተኩሯል። ስለዚህ አስተያየቴን አስተላልፉልኝ። በጣም አመሰግናለሁ። ከቶሮንቶ
አድማጫችን እናመሰግናለን። በነገር ላይ ሰለሞን ስለ ስፖርቱ ትንሽ ተቀስ አድርገን ነበር ትናንት በራዲዮ መጽሔት። ያን ሰምተው ነው እኛው አድማጭ ላኩልን። እኛም ወደፊት የፌዴሬሽኑን ባለስልጣናት አብሮ ያዘጋጀውን ክፍል ለማቀረብ እንሞክራለን። እንደተባለው ብዙ ቅሬታ ተሰምቷል።
አሁን አንተም በቅርቡ ተከታትለውም ስለነበረ እና ጥሩ ጊዜ ይኖረናል ማለት
ጥሩ ነው። አድማጭ እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ፕሮግራማችን እስከ ምሽቱ 4 ሰዓት በ19 በ25 እና በ12 ሜትር ባንድ ይተላለፋል በመላው ዓለም። አሁን ሳምንታዊ የስፖርት ፕሮግራም
ክቡራትና ክቡራን አድማጮች፣ የያዝነው ሳምንት በጉጉት እየተጠበቀ ያለው የሪዮ ኦሊምፒክ መጀመሪያ ሳምንት ነው። የሪዮ ኦሊምፒክ የቺቦው የማጠቃለያ ሳምንትም ጭምር ነው። አርብ ሪዮ ዴ ጃኔሮ ይገባል ተብሎ እየተጠበቀ ነው። አሁን በሀገሪቱ ሪዮ ግዛት ውስጥ እየሮጠ ነው የ2016 ዓመተ ምህረት የኦሊምፒክ ቺቦ። ዘርዘር ያለ መረጃ ደግሞ እንደደረሰን ምናልባት ዘግየት ብለን እናቀርባለን። ዛሬ ሶሎሞን ክፍሌ የለም፣ ለስፖርት ዝግጅት ረፍት ላይ ነው። ከአዲስ አበባ ገዛኸኝ ጽዮን መስቀል መስመር ላይ ይገኛል።
በየአራት ዓመት አንድ ጊዜ ከ10,000 በላይ ተወዳዳሪ አትሌቶችን በአንድ መንደር አሰባስቦ ለሁለት ሳምንት በተሟሟቀ ውድድር የሚያቆየው የስፖርት ሁሉ ንጉሥ ኦሎምፒክ ሊጀመር 5 ቀናት ብቻ ቀርተውታል። በብራዚል ርዕሰ መዲና በማራካኛ ስቴዲየም የሪዮ ኦሎምፒክ ደማቅ ስነ ስርዓት የፊታችን አርብ ይጀመራል። ኢትዮጵያ በ31ኛው የሪዮ ኦሎምፒክ በሶስት የውድድር አይነቶች ማለትም በምትታወቅበት በአትሌቲክስ፣ በብስክሌትና በውሃ ዋና ትሳተፋለች። ለዚህም 43 አትሌቶችን አዘጋጅታለች። የኢፌዴሪ ፕሬዚዳንት ዶክተር ሙላቱ ተሾመ የሪዮ ኦሎምፒክ ተሳታፊዎችን ሰሞኑን በብሔራዊ ቤተ መንግስት ተቀብለው መልካም እድልና ድል እንዲገጥማቸው ተመኝተዋል። በመክፈቻው ስነ ስርዓት የኦሎምፒክ ቡድኑ የሚያውለበልበውን ሰንደቅ ዓላማ ለአትሌት ጥሩነሽ ዲባባና ለብስክሌት ተወዳዳሪው ጽጋቡ ገብረ ማርያም አስረክበዋቸዋል። ፕሬዚደንቱ የማበረታቻና የመልካም ምኞት ንግግርም አሰምተዋል። በዚሁ የሽኝት ፕሮግራም አትሌቶቹ የተረከቡትን ሰንደቅ ዓላማ በድል እንዲታጀብም የሚቻላቸውን ሁሉ እንደሚያደርጉ ቃል ገብተዋል። በማራቶን የዓለም አትሌቲክስ ሻምፒዮናዋ አትሌት ማሬ ዲባባና የኦሎምፒክ ባለድል ድርብ ድል አትሌት ጥሩነሽ ዲባባ የሚከተለውን ተናግረዋል። በቅድሚያ ማሬ ዲባባ፣ አትሌት ጥሩነሽ ዲባባም ትቀጥላለች።
እንደዛ እንደ ዓለም ሻምፒዮና ጥሩ ውጤት እንደማመጣ ይቀጥላለን እንዳይወጣ ነው።
የኢትዮጵያ ኦሎምፒክ ቡድን በአራት ጊዜ በተከፋፈለ ጉዞ ፕሮግራም ወደ ብራዚል እንደሚያመራ ታውቋል። የመጀመሪያው ጉዞ ከነገ ወዲያ ሮብ እንደሚሆንና የውሃ ዋናና የብስክሌት ተወዳዳሪዎች፣ ጋዜጠኞችና ሌሎችም የልዑካን ቡድን አባላቱ ይካተቱበታል። የብስክሌት ተወዳዳሪው ጽጋቡ ገብረ ማርያም በመክፈቻው ዕለት ሰንደቅ ዓላማውን ይዞ የኢትዮጵያ ልዑካን ሲመራ እንደሚታይም ተገልጿል። የአትሌቲክስ ውድድሮች ዘግየት ብለው ስለሚጀመሩ አትሌቶች ነሐሴ 4፣ ነሐሴ 7 እና ነሐሴ 11 በሶስት ምድብ ተከፋፍለው ወደ ሪዮ ዴ ጄኔሮ ይሄዳሉ። ከውጭ የአትሌቲክስ ዜና ደግሞ በኮሎምቢያ ቦጎታ ከተማ ላይ በተደረገ ዓመታዊ ዓለም አቀፍ የግማሽ ማራቶን ሩጫ አትሌት ታደሰ ቶላ ድል ቀንቶታል። አትሌት ታደሰ ቶላ ርቀቱን በተሻለ ሰዓት ለመፈጸም እቅድ ቢኖረውም በውድድሩ የተከሰተው ከባድ ንፋስ እቅዱን እንዳያሳካ ያደረገው መሆኑን ከውድድሩ በኋላ በሰጠው አስተያየት ተናግሯል። አትሌቱ 21 ኪሎ ሜትር በአንደኝነት ለመፈጸም 1 ሰዓት 5 ደቂቃ ከአስራ ስድስት ሰኮንድ ጊዜ ወስዶበታል። ባለፈው አመት ሁለተኛ ሆኖ የፈጸመ መሆኑም ይታወሳል። ታደሰ ቶላን ተከትለው ሁለተኛና ሶስተኛ የወጡት አትሌቶች የኬንያ አትሌቶች ናቸው። በሴቶች አንደኛና ሁለተኛ ሆነው ተከታትለው ያሸነፉት የኬንያ አትሌቶች ሲሆኑ ባለፈው አመት የዚሁ ውድድር አሸናፊ የነበረችው አትሌት አማኒ ጎበና በሶስተኝነት ውድድሩን ጨርሳለች። አትሌቷ የአምናውን ድል ትደግማለች ተብሎም ቅድሚያ ግምት አግኝታ እንደነበርና ትናንትም ለማሸነፍ ብርቱ ትግል ማድረጓን በአድናቆት የዘገበው የዓለም አቀፍ አትሌቲክስ ፌዴሬሽን ማህበር በድረ ገጹ ነው። በእግር ኳስ ዜና በሳምንቱ መጨረሻ በአዳማ ደቡብ ጥላ ስቴዲየም ከ17 ዓመት በታች ታዳጊዎች እግር ኳስ ሻምፒዮና ፍጻሜ ጨዋታ ነበር። ለሁለት ሳምንት ሲካሄድ በቆየው በዚሁ ታዳጊዎች ሻምፒዮና በፍጻሜ የደረሱት ሐዋሳ ከነማና ሲዳማ ቡና ሲሆኑ ከሐዋሳ ከነማ 3-1 አሸናፊነት ተጠናቋል። በተለያዩ ክለቦች ድንቅ ችሎታና ተሰጥኦ ያላቸው ታዳጊዎች መታየታቸውን በርካቶች ይናገራሉ። ሐዋሳ ከነማም ባሳየው የጨዋታ ብልጫ አሸናፊነቱ አይዘጋበትም ተብሏል። ባለሜዳው አዳማ ከነማ መከላከያን 2-1 በመርታት የሶስተኝነት ደረጃ አግኝቷል። አዳማ ከነማ ያለፈው ዓመት ሻምፒዮን እንደነበር ይታወሳል። የዘንድሮው ሻምፒዮን ሐዋሳ ከነማ ዋንጫና 50,000 ብር፣ ሲዳማ ቡናና አዳማ ከነማ የ30ና 20,000 ብር ሽልማት አግኝተዋል። በመጨረሻም ሌላው የእግር ኳስ ዜና ቡና አባ ጅማና ወራቤ ከነማ እንዲሁም ኢትዮጵያ ውሃ ስራዎችና ወልዲያ ከነማ ዛሬ የሚያደርጉት ጨዋታ በጉጉት እንዲጠበቅ ሆኗል። ቡና አባ ጅማና ወልዲያ ከነማ ወደ ኢትዮጵያ ፕሪምየር ሊግ ለማለፍ የተሻለ እድል አላቸው። በሁለቱ የዛሬ ውጤታቸው ደግሞ ሙሉ በሙሉ ማለፋቸውን የሚያረጋግጥላቸው በመሆኑ ጠንካራ ትስስር ይደረጋል ተብሎ ይጠበቃል። የአሜሪካ ድምፅ ሬዲዮ በዛሬ ጽሁፍ መስቀል ከአዲስ አበባ።
ገዛኸኝ ጽዮን መስቀልን አመሰግናለሁኝ ለሳምንታዊ ስፖርት ዘገባው። ወደ ተከታዩ ዝግጅታችን እናልፋለን። አፍሪካ ነክ ርዕሶች።
ኢትዮጵያ ውስጥ የደሞዝ መጠንና የኑሮ ውድነት አለመመጣጠን በሕዝቡ ላይ ከባድ ችግር እያስከተለ እንደሆነ በተለይም በአዲስ አበባ ያለው የቤት ኪራይ ውድነት ከሠራተኞች አማካይ ደሞዝ የበዛ መሆኑን ባለፈው ቅዳሜ በተላለፈ የመጀመሪያ ዝግጅት ውይይት ተገልጧል። የመቀሌ ዩኒቨርሲቲ ዶክተር አየለ በከሬና የአዲስ አበባ ዩኒቨርሲቲ ዶክተር የራስ ወርቅ አድማሴ መፍትሄ ሊሆን ይችላል የሚሉትንም አቅርበዋል። ዶክተር የራስ ወርቅ አድማሴ የአዲስ አበባ ዩኒቨርሲቲ የህብረተሰብ ጥናት ትምህርት ክፍል፣ ዶክተር አየለ በከሬ ደግሞ በመቀሌ ዩኒቨርሲቲ የታሪክና የባህል ጥናቶች ትምህርት ክፍል መምህራን ናቸው። ያነጋገረቻቸው አዳነች ፍስሐ ነች። ዶክተር የራስ ወርቅ አስተማሪዎችም ሆኑ ሌሎች አንዳንድ ጥቅማ ጥቅሞች እንዲያገኙ ማድረግ ሊያበረታታቸው እንደሚችል ጠቁመው ከሙያቸው ጋር የተያያዘ ጥናትና ምርምር ሰርተው እንዲጠቀሙ ማድረግም ሊረዳ እንደሚችል ይጠቁማሉ።
የኮንሰልተንሲ አይነት ተጨማሪ ገቢ ሪሰርች ሰርተው ከሙያቸው ጋር የተያያዘ ሌላ ንግድ ሳይሆን ወይም ደግሞ ፈተና እያባዙ መሸጥ ሳይሆን፣ ለምሳሌ የአማርኛ ቋንቋ አስተማሪ የሆነ ከዛው ጋር የተያያዘ የሶሲዮሎጂስት የሆነ ከዛው ጋር የተያያዘ ከሙያው ጋር የአማካሪ ስራ ኮንሰልተንሲ ወይም ደግሞ ጥናት ቢሰራ እንደውም ለሚሰራው የማስተማር ስራ ጥሩ ግብአት ይሆናል። ይሄ ተማሪዎችንም በዛ ውስጥ ሊያሳትፍ ይችላል። ስለዚህ ይሄ በመሰረቱ መጥፎ አይደለም፣ ግን የበለጠ ጠቃሚ እንዲሆን ደሞዙን ጨምሮ ከፍ አድርጎ ጨምሮ ሌሎች ዩኒቨርሲቲዎች ለምሳሌ በአውሮፓና በመሳሰለው እንዳለው የኮንሰልተንሲውን ገቢ ለዩኒቨርሲቲው ማድረግ ይቻላል። በሌላ አነጋገር እሱ በትርፍ ጊዜ የምንለውን ስራ በመደበኛውን ጊዜው ጭምር ሰርቶ ገቢ ያመጣል። ደሞዝ ከፋዩ ዩኒቨርሲቲ ወይም መንግስት ደግሞ በመደበኛ ሰራ፣ ይህንን የምክር አገልግሎት ሰጠ አልሰጠ ሳይል በመደበኛ ከፍ ያለ ደሞዝ ይከፍለዋል። በዚህ አይነት እንግዲህ ይሄ ትርፍ ስራ ወይም የውጭ ስራ መሆኑ ቀርቶ የውስጥ ይሆናል እና ሰውየውም ከሀገር እንዲወጣ ወይም የማስተማርን እና የምሁር ስራን እንዳይተው እየረዳ፣ በሌላ በኩል ግን አካሄዱ ስነ ምግባራዊ የሆነ አካሄዱ ምሁራዊ የሆነ ጠቀሜታውም በሙሉ ለምሁራዊ ስራው የተስማማ እንዲሆን የሚያደርግ ይመስለኛል። ይሄንን ግን ለማድረግ ቢሮክራቲክ የሆነ አሰራር በዩኒቨርሲቲዎቹ በአሁኑ ጊዜ ሰፍኖ የሚገኘው መቆም አለበት። በአሁኑ ጊዜ በዩኒቨርሲቲ በኩል እኔን ጥናት አካሂድ ብባል አልፈልግም ነው የምለው። ምክንያቱም ብዙ ጊዜ እንደዛ በሰራሁበት ጊዜ ሂሳብ የማወራረዱ ነገር፣ መኪና የማግኘቱ ነገር፣ ወረቀት የማግኘቱ ነገር፣ ሰው የመቅጠሩ ነገር፣ ያ ራሱ ትልቅ ስራ እየሆነብን ስለሚያስቸግረን በዩኒቨርሲቲ በኩል መስራትን እንሸሸዋለን፣ እንፈራዋለን። ይሄንን እንዳንፈራው ደግሞ አንዳንድ እርማቶችና ማስተካከሎች ሊደረጉና ቅድም ያልኩት አይነት የምክር ስራውን ወይም የጥናት አገልግሎቱን ባለቤትነት ዩኒቨርሲቲዎቹ ሊወስዱና የእነሱን ሰራተኞች፣ አስተማሪዎቻቸውን፣ ተመራማሪዎቻቸውን በቋሚነት ቅድም ዶክተር አየለ ያሉት አይነት ጠቀም ያለ ገንዘብ ሊከፍላቸው ይገባል።
በመጨረሻ እንግዲህ ሁለታችሁም መንግስት ደሞዝ መጨመር ይኖርበታል የሚለውን አንስታችኋል። ለመሆኑ መንግስት አቅም አለው ደሞዝን ደህና ሰራተኞቹን፣ ሐኪሞቹን፣ አስተማሪዎችን በሚያረካ መንገድ ለመጨመር የሚችልበት አቅም አለው? ዶክተር አየለ፣
እኔ አቅም አለው ነው ብለው በቀጥታ አነጋገር አቅም አለው፣ አቅሙ እያደገ ነው። ቅድም እንደተባለው ጥራት እኮ ካለ የምናመርታቸውም ምርቶች በጥሬ ወደ ውጭ ከመላክ እነዛን ወደ ተለያዩ ፕሮሴስ አድርገን ብንሸጣቸው የበለጠ ገቢ እናገኛለን። እና እንደምናየው ዶክተር የራስ ወርቅም ከኔ ጋር ሊስማሙ ይችላሉ ብዬ ገምታለሁ፣ የአገራችን ኢኮኖሚ እኮ እያደገ ነው የሚሄደው፣ በጣም እያደገ ነው የሚሄደው። እና ደሞዝ በመቀነስና ሰራተኛውን ብዙ ተጽዕኖ ኖሮበት ደስተኛ ሳይሆን በማስቆም እኮ አገሪት ልታድግ አትችልም። አገር ልታድግ የምትችለው ሰራተኛው ደስተኛ ሲሆን፣ በሚያገኘው ደሞዝ እቃ ለመግዛት ሲችል፣ ሊያሳድግ ሊያስተምር ሲችል በዛ ሁኔታ ነው። ዋና እኮ የሀገር ሀብት ህዝብ ነው። ኢትዮጵያ ደግሞ ቀላል ሀገር አይደለችም። ኦልሞስት አሁን 100 ሚሊዮን ህዝብ ያለባት ሀገር ናት። እና እንደኔ ግምት ካሁን ባየሁት ሁኔታ መንግስት በትክክል ቅድም ዶክተር የራስ ወርቅ እንዳሉት ከፍተኛ ደሞዝ ለመጨመር አቅም አለው ብዬ ነው የምሟገተው።
ዶክተር የራስ ወርቅ በዚህ ላይ የሚሉት ካለ?
እኔም እንደሱ ነው የምለው። የሀገራችን ኢኮኖሚ እያደገ ነው። ይሄ በሀገሪቱ አመታዊ ባጀት እና በመሳሰለው ይንጸባረቃል። ነው ቅድሚያ የመስጠት ጉዳይ ነው። ለትምህርት ጥራት ቅድሚያ ከሰጠን፣ ለትምህርት ጥራት ደግሞ ከሚያስፈልጉት አንዱ ዋናው እና ብቸኛው አይደለም ግን አንዱ የመምህራንን የኑሮ ሁኔታ ማሻሻል ከሆነ እንደዚህ አይነቱን እርምጃ መውሰድ ያስፈልጋል። ይቻላል። በአሁኑ ጊዜ አንድ ነጋዴ የእሱን የንግድ ፓርትነሮች የጋበዘበትን ገንዘብ ይቀንሳል፣ ወጪ ይቀንሳል ከታክስ ላይ፣ የመኪናውን ቤንዚን ታክስ ላይ ይቀንሳል። አንድ አስተማሪ ግን ተማሪን ያማከረበትን የሞባይል ወጪ ሊቀንስ አይችልም። ወይም ደግሞ ተማሪውን ለማማከር በእሁድ ቀን ከቤቱ ተነስቶ 20 ኪሎ ሜትር ነጥቶ ዩኒቨርሲቲው ግቢ ደርሶ ተማሪውን አማክሮ የሚመነስበትን ቤንዚን አይቀንስም። በጣም የሚገርመው ልክ አስተማሪው እንደ እንጀራ ልጅ ነው የሚታየው። እንደዛ መሆን የለበትም። ፍትሐዊ የሆነ አሁን ለምሳሌ ቅድም እኔ ከታክስ ነጻ መኪና ቢያስገቡ አልፎ አልፎ በሰባት አመት እንኳን እንዴ ስል ያንን መኪና እኮ የሚጠቀመው አስተማሪው ለራሱ ብቻ አይደለም፣ ለራሱ ጉዳይ፣ ለቤተሰቡ ጉዳይ ብቻ አይደለም፣ ወደ ስራ የሚሄድበት፣ ለማማከር የሚሄድበት። አንዳንድ ጊዜ ተማሪውን መረጃ አንሰጥም ያሉትን ባለስልጣኖች አናግሮ እነሱን ኮንቪንስ ለማድረግ የሚንቀሳቀስበት፣ ኢንተርቪው ለመስጠት የሚሄድበት እና የመሳሰለው ነው። ስለዚህ እነኚህ ነገሮች በልዩ ልዩ መንገድ መታሰብ አለባቸው።
ዶክተር የራስ ወርቅ አድማሴ፣ ዶክተር አየለ በከሬ ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን።
እኛም እድሉ ስለተሰጠን እናመሰግናለን።
እኔም ደግሞ ዶክተር አየለ በከሬን በመጽሐፋቸው አውቃቸዋለሁ። አንዳንድ ጊዜም በቴሌቪዥን በሬዲዮ ሰምቻቸዋለሁ። በተለይ የጻፉት ኢትዮፒክ የሚል መጽሐፍ አይደለም
ኢትዮፒክ
በሚመለከት በጣም የማደንቀው ጽሑፋቸው ነው። እና አሁን ደግሞ አብዛቸው ለመወያየት ስላገኘሁ በጣም ደስተኛ ነኝ። አመሰግናለሁ። ዶክተር አየለ እንግዲህ በቢራም እንቀጥላለን ግንኙነታችን። አዳነች ፎንት እንወስዳለን።
እሺ።
አዳነችን እንዲሁም ተወያዮቹን ዶክተር አየለ በከሬን የመቀሌ ዩኒቨርሲቲውን የአዲስ አበባ ዩኒቨርሲቲውንም ዶክተር የራስ ወርቅ አድማሴን በድጋሚ አመሰግናለሁኝ። ወደ ተከታዩ ዝግጅት እናልፋለን። ጤና ነው። በትግራይ ክልል መቀሌ ከተማ ውስጥ የመቶ ሚሊዮን ብር ነዋይ የፈሰሰበት የጤና ምርምር ተቋም ተከፍቷል። ተቋሙ የጤና ምርምር የላብራቶሪና የስልጠና ማዕከል ሆኖ እንደሚያገለግል በምርቃቱ ወቅት ተገልጿል። ተቋሙ ለሀገር አቀፍ የጤና ሥራዎች የሚኖረው ፋይዳ ምንድን ነው? ግርማይ ገብሩ የጤና ጥበቃ ሚኒስትር ደኤታ ዶክተር አሚር አማንና የትግራይ ክልል የጤና ቢሮ ኃላፊን አቶ ሀጎስ ጎደፋይን አነጋግሮ ያጠናቀረው ዘገባ በዚህ በዛሬው የጤና ዝግጅታችን ቀጥሎ ይቀርባል።
የትግራይ የጤና ምርምር ተቋም ባለፈው አርብና ቅዳሜ በክልሉ በተካሄደው የ2008 የጤና ክብረ በዓል ወቅት ነው የተመረቀው። በተካሄደው የጤና የክብረ በዓል ዝግጅት ለትግራይ የጤና ጠባበቅ ስኬታማነት ያገዙ አገር በቀልና ዓለም አቀፍ የጤና ነክ ድርጅቶች ከክልሉ መንግስት እውቅናና ክብር ተሰጥቷቸዋል። በክልሉ ከታች እስከ ከፍተኛ የጤና ማዕከላትና ሆስፒታሎች የሚሰሩና በሙያቸው የላቀ ውጤት ያስመዘገቡ 206 የጤና ሰራተኞች ሽልማትና ክብር አግኝተዋል። አርብ ከሰዓት በኋላም የክልሉ ርዕሰ መስተዳድር አቶ አባይ ወልዱና የጤና ጥበቃ ሚኒስትር ዴኤታ ዶክተር አሚር አማን በተገኙበት በአይነቱ የተለየና ለመጀመሪያ ጊዜ የተገነባው የትግራይ የጤና የምርምር ተቋም በይፋ ተመረቀ። ሚኒስትር ዴኤታው ዶክተር አሚር አማን የምርምር ማዕከሉ በክልሉ ለሚካሄድ ማህበረሰብ አቀፍ የጤና ጉዳዮች ላይ ምርምር በማድረግ የጤና ጉዳዮችን በተጨባጭ ማስረጃ ለመምራት የሚረዳ መሆኑን ይገልጻሉ።
አመሰግናለሁ። እንግዲህ ይሄ ምርምር ኢንስቲትዩት በሀገር አቀፍ ደረጃ ላይ የራሱ የሆነ ፍኖተ ካርታ ወጥቶለት ሲመራ የነበረ ኢንስቲትዩት ነው። በፌዴራል ደረጃ የኢትዮጵያን ፐብሊክ ሄልዝ ኢንስቲትዩት የምንለው አለ። የፌዴራል አጠቃላይ በሀገር አቀፍ ደረጃ የማህበረሰብ አቀፍ ምርምሮች የሚሰራ ለአጠቃላይ ሀገር አቀፍ ደረጃ ላሉ ላብራቶሪዎች ደግሞ ሪፈረንስ ሆኖ የሚያገለግል ተቋም አለ። የእሱም ተቋም እንግዲህ በክልል ደረጃ ተመሳሳይ የሆኑ ተቋሞችን በማቋቋም በዋነኝነት ትኩረታቸው የክልሉ የማህበረሰብ አቀፍ የሆኑ የጤና ጉዳዮች ላይ ምርምር እያደረጉ አጠቃላይ የጤናውን በኤቪደንስ ቤዝድ በሆነ መንገድ ለመምራት እንደዚሁም ደግሞ ዋና ዋና የሚከሰቱ ችግሮችና ጥሩ ነገሮችንም ደግሞ የበለጠ እያበለጸጉ ለህብረተሰቡ ጤና አገልግሎት ተጠቃሚነት የበለጠ የሚሻሻልበት ሁኔታ የሚሰራ ተቋም ነው ማለት ነው። ይሄ በምርምሩ ወይም በህብረተሰቡ ዙሪያ ላይ የሚሰሩ የጤና ምርምሮች ነው።
የትግራይ የምርምር ተቋም በክልሉ ውስጥ ያለው የጤና ሁኔታ የበለጠ የሚያሻሽልና እንዲሁም በፌዴራል ደረጃ ካለው ተመሳሳይ ተቋም በጋራ አብሮ በመስራት በአገር አቀፍ ደረጃ ለሚሰሩ የጤና ጉዳዮች ላይ የራሱ አስተዋጽኦ የሚያደርግ ተቋም መሆኑንም ዶክተር አሚር ጨምረው ገልጸዋል።
ከዚህ በተጨማሪ አጠቃላይ በጤና ተቋም፣ በምርምር ተቋማት እንደዚህ ነው፣ በተለያዩ የላብራቶሪ አገልግሎቶች ላይ ያሉትን ሪፈረንስ ሆኖ እያንዳንዷ ምርምር ላይ ከወባ ጋር ሊሆን ይችላል፣ ከሳምባ ነቀርሳ ጋር ሊሆን ይችላል፣ ከሆርሞን ጋር ምርምር ሊሆን ይችላል፣ ወይም ደግሞ የምርምር የሆኑ ጥናቶች የላብራቶሪ ጥናቶች ሊሆን ይችላሉ። እነሱን መሰረት ያደረገ ሪፈረንስ ላብ ሆኖ ክልሉ ላይ ያሉትን አጠቃላይ የጤና ሁኔታ የበለጠ የሚያሻሽልበት እንደዚሁም ፌዴራል ካለው ተመሳሳይ ተቋም የፌዴራል ተቋም ጋር ደግሞ በጋራ አብረው እየሰሩ አጠቃላይ በሀገር አቀፍ ደረጃ ላይም የራሱን የሆነ አስተዋጽኦ ሊያደርግ የሚችል ተቋም ነው ማለት ነው። እንግዲህ ይሄ ተቋም በዋነኝነት በክልሉ መንግስት የበላይ ኃላፊነት ነው የተሰራው። ከዚህ በተጨማሪ ግን በአሜሪካ ሲዲሲ እንደዚሁም ደግሞ ኢጣሊያንም እንደዚሁ የልማት ድርጅቶች በጋራ ሆኖ የተሰራ ተቋም ነው። ለሁሉም ምስጋናዬን ማቅረብ እፈልጋለሁ።
አሁን ላይ መቀለ ከተማ ውስጥ የተቋቋመው የጤና የምርምር ተቋም ከፍተኛ አስተዋጽኦ እንደሚኖረው የትግራይ ክልል የጤና ቢሮ ኃላፊ አቶ ሀጎስ ጎደፋይ ከቪኦኤ ጋር ባደረጉት ቃለ ምልልስ ገልጸዋል።
ጥራት ያለውና ተደራሽነት ያለው ስራ ለማካሄድ የግድ ምርምሮች ያስፈልጋሉ። ስለዚህ ከታች የሚመጣውን ሪፖርት እየተቀበሉ መሄድ ሳይሆን አመራሩ ከታች የሚመጡትን ነገሮች በደንብ አድርጎ በጥናት ተደግፎ እያየ በቀጣይ አገሪቷ በጤና ወዴት መሄድ ያለባት ምንድነው የሚቀረን የሚለውን ነገር ጥሩ ነገሮች ካሉም እንዲስፋፉ የማድረግ ጉዳይ ከዛ አኳያ በጣም ወሳኝነት ያለው ነው።
የምርምር ማዕከሉ የካንሰርና ሌሎች በሽታዎችን ምርመራ ለማካሄድ ከትግራይ ወደ አዲስ አበባ ይጓዝ የነበረው ህዝብ አገልግሎቱ በአቅራቢያው እንዲያገኝ እንደሚረዳም አቶ ሀጎስ አስረድተዋል።
ይሄ ተቋም 3 ትላልቅ ነገሮች ያካተተ ነው። አንደኛው ምርምሩ ራሱ ነው። ስለዚህ እንደ ትግራይ በትልቅ ለምርምር እየተዘጋጀን ያለ ነው። በዋናነት ምግብ በተመለከተ ነው። ለረጅም ዓመታት በምግብ እጥረት የሚጎዳ ህዝብ አለ። ከዚህ አኳያ የሚመጡ ነገሮችን በደንብ አድርጎ መመራመር እንፈልጋለን። ከዚህም አልፎ በአሁን ወቅት በተለይ ደግሞ ከአሁን በፊት ያልነበሩ በሽታዎች እየመጡ ነው ያሉት ነን ኮሚኒኬብል ዲዚዝ የምንላቸው። ስለዚህ እነሱንም በደንብ አድርጎ እየተመራመረ እንዴት ነው መፈታት ያለባቸው የሚለውን ነገር እንዲያካሂድ ታስቦ ነው እየተሰራ ያለው። ሁለተኛው ደግሞ አድቫንስድ የሆነ የላቦራቶሪ ሰርቪስ ያስፈልጋል። የድሮ አይነት በሆስፒታል ብቻ የታጠረው የላቦራቶሪ አገልግሎት ወደ ተሻለ ነገር ሊወስደን አይችልም። ስለዚህ እዚህ ፓቶሎጂስትም እንዲኖሩት፣ የካንሰር ምርመራም እንዲኖረው፣ የተለያዩ አሁን ወደ አዲስ አበባ ሄድ የሚባለውን ህዝባችን በክልሉ በቅርቡ እነዚህ አገልግሎቶች የሚያገኝበትን ሁኔታም የመፍጠር ጉዳይ ነው። ሶስተኛው የታዩትን ችግሮችን መሰረት በማድረግ የአቅም መገንባት ስራ ነው የሚሆነው ማለት ነው። በዛም ምርምርም ያካሂዳል። ስለ ሶስቱም ነገሮች ያካተተ ነው እየሆነ ያለው። በቀጣይ ብዙ ሳይንቲስቶች፣ ብዙ ተመራማሪዎች የሚያፈራና ለሚቀጥለው 2-3 ዓመት ራሱ በቀላሉ አንቲሬቢስ ቫክሲን እንኳን ማምረት እንችላለን ብለን ነው አሁን እንደ እቅድ ይዘን እየተንቀሳቀስን ያለ ነው። ከአዲስ አበባ ነው እያመጣን ያለ ነው። ስለዚህ በቅርቡ በራሳችን ማምረት እንችላለን። ከዚህም አልፎ በቀጣይ ደግሞ የሚመጣው ጄኔሬሽን አሁን እያመጣናቸው ያሉት የክትባት መድኃኒቶች በሀገራችን ማምረት እንችላለን። ይሄ ኢንስቲትዩት በቀጣይ ብዙ ተመራማሪዎች፣ ብዙ ሳይንቲስቶች፣ ብዙ የክትባት መድኃኒቶች፣ የተለያዩ ነገሮች የሚያፈራ ተደርጎ ነው አሁን እንደ ራዕይ እየተቀመጠ ያለውና መነሻው ጥሩ ነው። ግን ይሄን ለማድረግ ደግሞ ሰው ያስፈልገዋል።
አሁን የትግራይ የምርምር ተቋም ተሰርቶ ተጠናቋል። ተቋሙ ከፍተኛ የጤና ባለሙያዎች ያስፈልጉታል። ለዚህም ሲባል ከሀገር ውጭ የሚገኙት ኢትዮጵያውያን ባለሙያዎች በአካል መጥተው እንዲያግዙ የትግራይ ጤና ቢሮ በሩን ክፍት አድርጎ እየጠበቀ እንዳለ የቢሮ ኃላፊ አስታውቋል።
ሰው አስፈላጊ ነው። ህንፃ ብቻ ወይ እቃ ብቻውን ትርጉም አይሰጥም። ስለዚህ በዋናነት የሰው ኃይላችን ደግሞ እኛ በምንፈልገው አይነት አሁን አለ ብለን ማየት አይቻልም። ስለዚህ በቀጣይ መሰራት አለበት። መንግስት እየሰራ ነው ያለው። ግን ከዚህ የተሻለ ደግሞ ውጭ የሚኖሩ ቢሮአችን ጤና ቢሮ በጣም ክፍት ነው፣ መታገዝ ይፈልጋል። ዋናው ችግራችን የናውሌጅ እና የኤክስፒሪየንስ ችግር ነው። ስለዚህ በዚህ አጋጣሚ ሁሉ ኢትዮጵያዊ፣ ሁሉም የትግራይ ተወላጅ፣ ሌላም ሊደግፍ የሚፈልግ ካለ መጥቶ እንዲደግፈንና እኛም ደስተኞች እንደሆን በዚህ አጋጣሚ መግለጽ እንፈልጋለን። ስለዚህ ሁላችንም ተባብረን የተሻለ ነገር እንፈጥራለን ብለን እናስባለን። ይሄ ማለት ግን አልቋል ማለት አይደለም። አሁንም ትልቅ ሰፊ ቦታ አለን፣ ትልቅ ህንጻም እንፈልጋለን። በዚህ አጋጣሚም ለማገዝ የሚፈልግ ካለም እኛም ፕሮፖዛል አዘጋጅተን እየጠበቅን ያለን እያፈላለግን ነው። በቀጣይም የተሻለ ነገር እንሰራለን ብለን እናስባለን።
የትግራይ የጤና የምርምር ተቋም፣ የትግራይ ክልል መንግስት እንዲሁም የአሜሪካና የጣሊያን መንግስታት በሰጡት እርዳታ በ100 ሚሊዮን ብር የተቋቋመ ዘመናዊ የጤና ተቋም መሆኑን በምርቃቱ ላይ ተገልጿል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።
ግርማይን እናመሰግናለን። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ስንት ሰዓት ሆነ? አዲሱ
ለአራት ሰዓት
ስድስት ደቂቃ ጉዳይ ሆነ። ዝግጅታችን ይቀጥላል። አንዳንድ መረጃዎች አሉን፣ እንደዚሁም ሙዚቃም እንጋብዛችኋለን ሰዓታችን እንደፈቀደ። በቅድሚያ አጠር አጠር ያሉ መረጃዎችን እናሰማችሁ። ከምንዛሬ ልጀምር። አንድ የዩናይትድ ስቴትስ ዶላር 21 ብር ከ80 ሳንቲም ተመንዝሯል ዛሬ። የመሸጫው ዋጋ 21.80 ብር ነበረ። የመግዣው ዋጋ 22.31 ብር ነው። እርሶ ዶላር ከፈለጉ 22.31 ብር ነው የሚከፍሉት። እርሶ ዶላር ለባንክ የሚሸጡ ከሆነ ግን 21.80 ብር ነው ማለት ነው የሚሰጡት። አንድ ዩሮ
ባንክ ያተርፋል ማለት ነው።
ባንክ ያተርፋል። ሁልጊዜ ሲገዛ ጠቀም አድርጎ ነው። አንድ የዩሮ 24.37 ብር ነው። አንድ የእንግሊዝ ፓውንድ 28.80 ብር ነው። ታስታውሳለህ አዲሱ፣ የእንግሊዝ ፓውንድ ባለፈው ጊዜ ከአውሮፓ ህብረት ለመውጣት ከወሰኑ ወዲህ ዝቅ እንዳለ ነው እስካሁን ድረስ። ከኢትዮጵያ ሚቴዎሮሎጂ ኤጀንሲ ባገኘነው ትንበያ መሰረት ነገ ማክሰኞ ሐምሌ 26 2008 ዓ ም አዲስ አበባ ዝናባማ ትሆናለች። ከፍተኛ ሙቀቷ 22 ዲግሪ ሴልሽየስ ነው። ዝቅተኛው ደግሞ 14 ዲግሪ ሴልሽየስ ይሆናል።
እኛም ጋር ትንሽ ዝናብ ያከፋ ጥሩ ነበር።
ሳያከፋ ይቀራል ብለን
ንዳዱ አላስቀምጥ። ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የኢትዮጵያ መንግስት በኤችአይቪ ወረርሽኝ ላይ በያዘው ትግል ሁነኛ ውጤት እያስመዘገበ ነው ሲል ይንደረደራል። የዕለቱ ርዕሰ አንቀጽ አዲሱን ዓለም አቀፍ የጸረ ኤችአይቪ ፕሮግራም በሚያስተዋውቅበት አትታው ኢትዮጵያ እንደ አውሮፓውያን የዘመን አቆጣጠር በ2015 ዓ.ም የተባበሩት መንግስታት ድርጅት የጸረ ኤድስ ፕሮግራም ዩኤን ኤድስ የነደፈውንና 90-90-90 በመባል የሚታወቀውን እቅድ ተቀብለው ካጸደቁ አገሮች አንዷ ናት። እንደ አውሮፓውያን የዘመን አቆጣጠር በ2030 ዓ ም ኤችአይቪን ለማጥፋት ከዓለም ለማጥፋት የታለመው ይህ እቅድ ለቫይረሱ ከተጋለጡ ሰዎች እስከ 90% የሚደርሱት አስፈላጊውን የሕክምና ምርመራ በማድረግ ለቫይረሱ መጋለጣቸውን ማረጋገጥ ወይም ማወቅ እንዲችሉ፣ ከቫይረሱ ጋር ከሚኖሩት ደግሞ 90% ያህሉ ጸረ ኤችአይቪ መድኃኒቶችን እንዲያገኙ፣ እንዲሁም መድኃኒቱን የመውሰድ ዕድል ካገኙት ከእነኚህ ሕሙማን ውስጥ እስከ 90% የሚደርሱት በደማቸው የሚዘዋወረውን የቫይረስ መጠን መቀነስ ለማረጋገጥ የተወጠነ ፕሮግራም ነው። በቅዱም መሰረት የኢትዮጵያ ፌዴራል ጤና ጥበቃ ሚኒስቴር ቁጥሩ 13.9 ሚሊዮን ለሚደርስ ሕዝብ በመጪው ዓመት ውስጥ የኤች አይ ቪ ምርመራ አገልግሎት ያቀርባል። የሚኒስቴር መስሪያ ቤቱ ከኢትዮጵያ ዓለም አቀፍ የልማት አጋሮች ጋር በመተባበርም ባለፈው ማክሰኞ ባስተዋወቀው ሌላ አዲስ ውጥን በመጪው 3 ወራት ውስጥ ለ6 ሚሊዮን ሰዎች የኤች አይ ቪ ምርመራ ያደርጋል። ውጥኑን ለማሳካትም የዩናይትድ ስቴትስ መንግስት የተባበሩት መንግስታት ድርጅት ጸረ ኤድስ ፕሮግራም ዩኤን ኤድስ እና እንዲሁም ግሎባል ፈንድ በመባል የሚታወቀው በዓለም አቀፍ ደረጃ ኤድስና የቲቢ በሽታን ለመዋጋት በሚካሄዱ ዘመቻዎች ድጋፍ የሚያቀርበው ፕሮግራም ሚኒስቴር የቴክኒክ እገዛ በመስጠት ከኢትዮጵያ ጤና ጥበቃ ሚኒስቴር ጋር በቅርብ ይሰራሉ። የሚኒስቴር መስሪያ ቤቱ በተጨማሪም ለቫይረሱ የተጋለጡ ሰዎች በየትኛውም የህመም ደረጃ ላይ ቢገኙ በአፋጣኝ የጸረ ኤች አይ ቪ ሕክምና እንዲጀምሩ የሚያደርገውን መርምርና ሕክምና ጀምር የሚል መጠሪያ የተሰጠውን እቅድ ተቀብሎ አጽድቋል ሲል የዕለቱ ርዕሰ አንቀጽ ዘርዝሯል። በአሁኑም ወቅት ዕድሜያቸው ከ15 ዓመት በታች የሚገኙ ሕፃናትና ታዳጊ ልጆች፣ ነፍሰ ጡር እናቶች፣ ከሁለቱ አንዳቸው ለኤች አይ ቪ መጋለጣቸው የታወቁ ጥንዶች፣ ለኤች አይ ቪና ለቲቢ ጥምር በሽታዎች የተጋለጡ ህሙማን፣ እንዲሁም ሴተኛ አዳሪዎች የዚህ መርምርና ሕክምና ጀምር የሚል መጠሪያ በተሰጠው በዚህ አዲስ እቅድ መሰረት አፋጣኝ ሕክምና ከሚያገኙት ውስጥ ናቸው። የኢትዮጵያ መንግስት በሌላ በኩል ለኤች አይ ቪ የተጋለጡ መሆናቸው በምርመራ የተረጋገጡ ህሙማን በሙሉ መድኃኒቶችን እንዲያገኙ የሚያስችላቸውን መርሃ ግብርም ተግባራዊ ለማድረግ በመስራት ላይ መሆኑን ርዕሰ አንቀጹ አመልክቷል። የዩናይትድ ስቴትስ መንግስት ከኢትዮጵያ ዓለም አቀፍ አጋሮች ጋር በመተባበር የኢትዮጵያን ህዝብ ከገዳዩ የኤች አይ ቪ ቫይረስ ለመከላከል በተያዘው ጥረት በትብብር በመስራት ላይ በመሆኑ ልባዊ ኩራት ይሰማዋል ሲል የዕለቱ ርዕሰ አንቀጽ ሀተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ ፕሮግራማችንም እያገባደድን ነው። ነገ ከምሽት 3 ሰዓት እስከምንገናኝ ያስተናገድናችሁ እኔ አዲሱ አበበና
እኔም ሰሎሞን አባተ ነን።
የትግርኛው ፕሮግራም ይቀጥላል። እስከዚያ ግን በዚች አህመድ ተሾመ በሚያንጎራጉራት ተጠየቂ ናዝሬት እንሰናበታለን። ደህና ደሩ።
ደህና ደሩ።
በናዝሬት ባዳማ ከተማ
shikla kurguzo yemtwata ukadma no zandirona laini takallale tatayaki nazret yachile jeta alchi ramtum benazret badama katma shikla kurguzo yemtwata ukadma takallale tatayaki nazret yachile jeta alchi sajiti tati sajiti.